Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች፣ አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
እንደምናመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ለዛሬም ሲያትል በግዙፉ የቦይንግ ኩባንያ ውስጥ በከፍተኛ አመራርነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር እንቆያለን።
ቦታ መጠየቅ አይቻልም፣ እድሜ መጠየቅ አይቻልም፣ ወይም የሃይማኖት ጠየቃችሁ። ምክንያቱም በሱ ምንም አይመለከተውም ከስራው።
ትልቅ ካምፓኒዎች እግርሽ እስከሚገባ ድረስ ነው። እግርሽ ከገባ በኋላ ግን ስራሽን አንቺ ጠንቅቀሽ እስከሰራሽ ድረስ ብዙ ቦታ የምታድጊበትና ብዙ ስራ የምትቀየሪበት እድል አለ።
ዙሪያ በጣም ቆንጆ ነው። እኔ በጣም ደስተኛ ነኝ። ባለቤቴና ልጆቼ እነሱ ትንሽ ተደሰተዋል። ከሱ ኑሮ ምንም የሚያስጨንቅ
የመጀመሪያው አቶ አንበሴ ይትባረክ በቦይንግ የኤሽያ ፓሲፊክ የደንበኞች አገልግሎት ምክትል ፕሬዚዳንት፣ ተከትሎ የሰማችሁት ደግሞ በቦይንግ ፕሮጀክት ማናጀር የሆነችውን ወይዘሮ ነቢሃ አብደላን ነው። ሶስተኛው ሰው አቶ አብጽሃ ካህሳይ በቦይንግ ግሎባል ሰርቪስ ከፍተኛ ኃላፊ ናቸው። ስለ ስኬቶቻቸው አካፍለውናል። ሁሉንም ከውይይቱ ታገኙታላችሁ።
በፌስቡክ አት ቪኦኤ አማሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ። ለዜናዎቹ ተመልሼ መጥቻለሁ። በቦሳሶ ከተማ ለደረሰው ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነቱን እንደሚወስድ አስታወቀ። የባሪ ወረዳ የፖሊስ አዛዥ የሆኑት ኮሎኔል አብድ ሐኪም የሱፍ ሁሴን ከቪኦኤ የሶማሌኛ ክፍል እንደገለጹት የአንድ ሰው ህይወት አልፏል። አንድ ፖሊስን ጨምሮ ሁለት ሰዎች ደግሞ ቆስለዋል። ምስክሮች እንደገለጹት መሳሪያ የታጠቀ ይህ አጥፍቶ ጠፊ ወደ በርካታ ሰዎች ወደሚገኙበት ቡና መሸጫው ሱቅ በመዝለቅ በቦታው የነበረውን ፖሊስ ትከሻውን ከበስተጀርባው በጥይት መቷል። ከፍተኛ ጉዳት የደረሰበት ፖሊስ አብዱራሂም ባሬ ሳላህ በሕክምና ላይ እንደሚገኝና ህይወቱን ለማትረፍ ከፍተኛ ጥረት እየተደረገ እንደሚገኝም አስረድተዋል። የፖሊስ አዛዡ ኮሎኔል ሁሴን እንዳስረዱት ጥቃቱን ያደረሱት አጥፍቶ ጠፊዎች ለጊዜው ቢያመልጡም በቅርቡ ግን በቁጥጥር ስር እንደሚውሉ አስረግጠው ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የ58 ሰዎች ህይወት የተፋበትና ከ500 በላይ ሰዎች የቆሰሉባትን ላስ ቬጋስ ከተማን በመጎብኘት ላይ ይገኛሉ። ፖሊሶችም በሙዚቃ ዝግጅት ላይ ታድመው ከነበሩት ሰዎች በጅምላ የገደለውንና በበርካቶች ላይ ከፍተኛ ጉዳት ያደረሰውን ሰው ማንነት በማጣራት ላይ ይገኛሉ። ወንጀለኛው ጉዳቱን ካደረሰ በኋላ ራሱን ማጥፋቱ የሚታወስ ነው። ወንጀሉ በመጣራት ላይ የሚገኙት ፖሊሶች በአጭር ጊዜ ውስጥ ለደረሱበት መረጃ ልናመሰግናቸው ይገባናል በማለት ፕሬዚዳንት ዶናልድ ትራምፕ ዛሬ ወንጀሉን በመከታተል ላይ የሚገኙትን ፖሊሶች አመስግነዋል። እናም ብዙ የደረሱበት ነገር እውነታም አለ፣ ጊዜው ሲደርስ ይፋ ይሆናል። እኔ እጅግ በጣም ያዘንኩበት ቀን ነው ብለዋል። ፕሬዚዳንቱ በማከልም የታመመ በእውነት የታመመ ሰው ነው በማለት ወንጀለኛውን ገልጸውታል። ለወደፊቱም ግለሰቦችና የጠመንጃ ፈቃድ ጋር በተያያዘ አዲስ ሕግ ለማውጣት ውይይት እንደሚያስፈልግ ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስልጣናቸውን ሊለቁ ነው የተባለ የሚቀርበውን ሪፖርት እያስተባበሉ ናቸው። ሚኒስትር ቲለርሰን ዛሬ በሚኒስትር መስሪያ ቤታቸው ለጋዜጠኞች በሰጡት ቃል ምክትል ፕሬዚዳንቱ ስራዬ ላይ እንድቆይ አላግባቡኝም፣ ምክንያቱም መጀመሪያ ነገር እኔ ራሴ ለመልቀቅ ፈጽሞ አላሰብኩምና ብለዋል። ሚኒስትር ቲለርሰን ይህን የተናገሩት ኤንቢሲ ቴሌቪዥን ሚኒስትር ቲለርሰን ከፕሬዚዳንት ዶናልድ ትራምፕ ጋር ለበርካታ ወራት በነበራቸው መከፋት ምክንያት ስራቸውን ሊለቁ ተቃርበዋል። ምክትል ፕሬዚዳንት ማይክ ፔንስ አግባብተዋቸው ስራቸው ላይ ቆይተዋል ብለው ያቀረበውን ዘገባ ተከትሎ ነው ይሁን ማብራሪያ የሰጡት። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶች ልውሰዳችሁ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ጋቢና በመንገድ ዛሬ
እንደቀደሙት ዝግጅቶቻችን ሁሉ ዛሬም የጋቢና በመንገድ ዝግጅታችን በሲያትል ከተማ ቆይታ አድርጓል። ፕሮግራሙን ያዘጋጀችውና ውይይቱን ያካሄደችው ጽዮን ግርማ በግዙፉ የቦይንግ ኩባንያ ውስጥ በአመራርነት ቦታ ላይ ከሚገኙ 3 ኢትዮጵያውያን ጋር ውይይት አድርጋለች።
የዚህ ውይይት የመጀመሪያ ክፍል የተጀመረው በትናንትናው ዕለት ነበር። በግዙፉ የቦይንግ ኩባንያ ውስጥ የኤዥያ ፓስፊክ የደንበኞች አገልግሎት ምክትል ፕሬዝዳንት ከሆኑት አቶ አምበሴ ይትባረክ፣ በዚሁ በቦይንግ ፕሮጀክት ማናጀር ከሆነችው ወይዘሮ ነቢሃ አብደላ፣ እንዲሁም በዚሁ ኩባንያ ውስጥ በግሎባል ሰርቪስ ከፍተኛ ኃላፊ ከሆኑት አቶ አጽባሃ ካሳይ ጋር በሲያትል ከተማ የተደረገ ውይይት ነው። ስለ ስኬቶቻቸው እያካፈሉን ነው። ለነቢሃ ከማቀርበው ጥያቄ የዛሬውን ውይይት እንቀጥላለን።
ነቢሃ፣ ቦይንግ ውስጥ ስራ የገባሽው በጣም የተሻለ ኑሮ ስለሚያስኖር ነው? ጥሩ ክፍያ ስላለው ነው? ወደፉ ነው የቦይንግን ስራ?
በእውነቱ ስጀምር ቦይንግን ያው መጀመሪያ ዲግሪን እንደጨረስኩኝ ስራ እየፈለግኩኝ ነበረ። ቦይንግ ምናልባት ለእኔ 5ኛ ደረጃ የምጠብቀው ሊሆን ይችላል። ከአምስት ዓመት በኋላ የምገባበት ካምፓኒ ነው ብዬ ነበር የምገምተው። ከትልቅነቱ አንጻር ለመግባት ደግሞ ካሉት ከውድድር አንጻር ወዲያው ገባለሁ ብዬ አልገመትኩም። ግን ፋር ያደረገኝ ባለቤቴ እዛ ነበር የሚሰራው እና በጣም ስራውን ይወደዋል። አብረውትም የሚሰሩትን ሰዎች በቃ ይወደዋል። በጣም ያወራልኝ ነበረ። ሌላው ደግሞ ቦይንግ በጣም ጥሩ በነፊት አለው። ሰራተኞቹ የሚሰጠው ኢንሹራንስ የሚሆን ከደሞዝም ከምንም አንጻር ከማርኬቱ ደረጃ በጣም ተመጣጣኝ ነበረ። ስለዚህ ያው ቦይንግን ልግባ ብዬ ሞከርኩኝ። እና እዚህ ላይ ግን መግለጽ የምፈልገው ምንድን ነው፣ አዲስ ግራጁዌት ስለነበርኩኝ ምንም ልምድ የለኝም። ብዙ ስራዎች ደግሞ ልምድ ይጠይቃሉ። የሚለጥፉት ስራዎች በሙሉ አትሊስት ይሄንን ስራ ለሁለት አመት ልምድ ያለው ምን የሚል ነበረ። እና አፕላይ ሳደርግ አንድን ስራ ብቻ ጠብቄ አልነበረም። የተለያዩ ስራዎች በእኔ በትምህርቴ በተማርኩት መሰረት ስራው እችላለሁ የምለውን ስራ በሙሉ ነበረ አፕላይ ሳደርግ የነበረው። ኢቨን ጃኒቶሪያል ራሱ አፕላይ ያደረግኩበት ጊዜ ነበረ። ምክንያቱም ብዙ ጊዜ እንደምሰማው ትልቅ ካምፓኒዎች እግርሽ እስከሚገባ ድረስ ነው። እግርሽ ከገባ በኋላ ግን ስራሽን አንቺ ጠንቅቀሽ እስከሰራሽ ድረስ ብዙ ቦታ የምታድጊበት እና ብዙ ስራ የምትቀየሪበት እድል አለ። ስለዛ ያንን ስለሰማሁኝ ብዙ ስራዎች አፕላይ አድርጌ ያው በአጋጣሚ ኢንዱስትሪያል ኢንጂነሪንግ ዲፓርትመንት ተቀበለኝ።
እና ወደድሹ? ከዛ በኋላ
ነው ወደድኩት። ያው እንዳሉሽ አጽሃም እንደገለጸው ፈተና አለው፣ ቻለንጅ አለው። በተለይ የዚህ ሀገር ተወላጅ ካልሆንሽ የምትሰሪያቸው ሰዎች የዚህ ሀገር ተወላጆች ናቸው። ባህሉን ኦልሬዲ ተዋህደውታል። የስራውን ዘይቤ ኦልሬዲ ለምደውታል። እኔ ደግሞ ምንም ልምድ የለኝም። ከትምህርት ቤት ወጥቼ ነው ያውም ከኢንተርናሽናል ትምህርት ቤት ነው የመጣሁት። የዚህን አገል ካልቸር እና የስራ ሁኔታ አልተለማመድኩትም ነበረ። ያ ሁላ ቻለንጅ እንዳለው ሁሉ ነገር ግን ብዙዎቹን ፈተናዎች ተወጥቻቸዋለሁም አድጌባቸዋለሁኝ
ባለቤባቸዋለሁ።
ስለዚህ ወደዛ እየሄድኩ ነው። ትንሽ ይቀረኛል። በመስሪያ ቤት ደረጃ አለቃው አይደለሁም። በቤት ደረጃ ግን ያው አለቃነት እንዳያስኩት ነው። ያ እና ያ ወድጀዋለሁኝ። አሁን ያለሁበት የስራዬ ባህሪ በተለይ ከብዙ ዲፓርትመንቶች ጋር እንድሰራ ያደርገኛል። ከፋይናንስ ሰዎች ጋር ሰራለሁ፣ ከኢንጂነሮች ጋር ሰራለሁ፣ ከሰፕላይ ማኔጅመንት ሰዎች ጋር ሰራለሁ እና ከእነዚህ ሰዎች ጋር ሁላ በምሰራበት ጊዜ የእነሱን ቋንቋ እየተማርኩኝ ቴክኒካል ቋንቋ የሚሰሩትን ነገር እየተማርኩበት ከእነሱ ጋር የተለያየ ልምዶችን እያገኘሁበት ነው አሁን ያለሁበት ደረጃ እና በጣም ወደዋለሁ።
አቶ አንበሴ፣ ከኃላፊነት ጋር ቤተሰብ ደግሞ ይኖራል እና ቤተሰብና ኃላፊነት እንደው ምን ይመስላል?
በተለይ እዚህ ከባድ እንግዲህ በኢትዮጵያም ውስጥ ሆኜ በኃላፊነት ጊዜ ሰርቻለሁ፣ እዚህም ሰርቻለሁ። እዛ የቤት ውስጥ ስራን በተመለከተ የሚረዱሽ ብዙ አሉ፣ ፋሚሊም ኤክስቴንድድ ፋሚሊ አለ። ስለዚህ አትሊስት ቤተሰብን በተመለከተ እርዳታ ስለምታገኝ ቀለል ይላል። እዚህ ግን በጣም ከባድ ነው። እኔ መጣሁ የነበረኝ ችግር እኔም ባለቤቴ ኪችን ውስጥ ገብተን አናውቅም፣ እነዚህ ምግብ ሰርተን አናውቅም። አገሩ ስለዛው ስለ የሚረዳን ስላለ ማለት ነው። እዚህ በጣም በጣም የመጀመሪያው ሙቭ ወደዚህ ስናደርግም ለልጆቹም በጣም ትንሽ ከባድ ነበር። ኤክስቴንድድ ፋሚሊ መጠን በጣም አይሶሌትድ በሆነ ኤንቫይሮመንት ከምትኖሪው ከልጆች ጋር አብረሽ ሁሌ መሆን አለብሽ። ከዛ ጋር ሆኖ እንደዚህ ኃላፊነት ቦታ ላይ ወዳውኑ ለመሆን የሚያስችል ሁኔታ ነበር። ስለዚህ እዚህ እንደመጣው ኃላፊነት ቦታ ላይ ነበር። እንደመጣው ኢንጂነሪንግ ስራ የራሴን ፕሮጀክቶች ራሴ የምሰራበት አይነት ስራ ነበር። ብዙ ትራቭል ዲማንድ አያደርግም። የብዙ ስመጣ ያንን የሚያደርግ ስራ ነበር ልሰራ የተስማማሁት። ግን ሁኔታውን ሳየው ልጆች ማደግ አለባቸው። ኢትዮጵያ በነበር ጊዜ እንደውም ልጆቼ በደንብ ያወቅኳቸው እዚህ ስመጣ አብሬ መኖር ስለነበረ አብሬ መዋል ማስተማር ማስጠናት ስለነበረብኝ ማለት ነው። ስለዚህ ለሶስት ለአራት ዓመት ያንን ኢንጂነሪንግ ፕሮጀክት ስራ ሰራ ነበር። ልጆቹ ሁለተኛ ደረጃ ትምህርት ቤት ሲገቡ ራሳቸውን ችለው ወዲያ ወዲህ ማለት ሲጀምሩ የሽያጭ ክፍል ስራ ገባሁኝ። ከዛ በኋላ እርግጥ በጣም ብዙ ትራቭል ይበዛበታል ስራው። ኤዥያ ፓስፊክ ነው። ከዚሁ ከሲያትል ሆኜ ነው የምሰራው። በተለይ ትንሹ ልጄ ከኔ ጋር በጣም ተላምዷል። እዚህ ሀገር ትምህርት ቤት ሲማሩ አብረሽ ነው ትማሪ። ያለሁበት ሀገር ሃንኮክ ዩኒት ሳምዌር ደውሎልኝ ሳስጠናሁበት ጊዜ ትዝ ይለኛል። እና ሁለቱም ባላንስ ማድረግ ያስፈልጋል፣ በጣም ያስፈልጋል። በተለይ ለልጆቹ ሮል ሞዴል እኛ ሆነን፣ ስለዚህ ከእነሱ ጋር ያለውን አታችመንት እንዳለ ለመጠበቅ ሲባል ሁለቱም ባላንስ ማድረጉ ጥሩ ነገር። ግን እዚህ ሀገር በተለይ ቦይንግ ካምፓኒ ያውቃሉ፣ ኢንካሬጅ ይደረጋል። ከፋሚሊ ጋር ጊዜ እንድናሳልፍ ካስፈለገ ብዙ ይመቻል። እኔ ዛሬ ለልጆቼም ለባለቤቴም ከፋሚሊ ጋር የሚያገናኝ ጉዳይ ካለኝ አንለስ በጣም እንትን ካልሆነ ቤቴ ሆኜ ስራዬን መስራት የምችልበት ብዙ ሰው ከቤቱ ይሰራል። ፋሚሊን ባላንስ ማድረግ የሚችል ማለት ነው። አንዳንድ ቤት ውስጥ የሚሰራው ስራዎችም እያለ ስራ ምክንያቱም አሁን ጊዜ ሁሉ ነገር ኦንላይን ነው የሚሰራው። ኮምፒውተር ነው ስራው፣ ኮሚኒኬሽኑ ምኑም፣ ሚቲንግም ቢሆን በዛው በኩል ማድረግ ይቻላል። ኮንፈረንስ ማድረግ ስለሚቻል ያን ያመቻቻሉ፣ አንደርስታንድም ይደረጋል። እሱ ይጠቅማል። ሌላው ኃላፊነት ራሱ ፋሚሊ መኖሩ ኃላፊነት ይጠቅማል። መጀመሪያው ኃላፊነት የመጀመሪያው ልጅ ሲወለድ ነው ትልቅ ኃላፊነት። እኛ የዛን ጊዜ ለራሳችን ብቻ ያለ ኃላፊነታችን ለልጅ ይሆናል ትልቅ ነው። ያ ራሱ ኢንፋክት ብዙ ወይ ኃላፊነት ስራ ቦታዎች ቤተሰብ ፋሚሊ መምራት ራሱ እንደ ጥሩ ምልክት አድርጎ ነው የሚታየው መጀመሪያ ስትገቢም ማለት ነው። እና ሁሉም ሰው በዛ ያለፈ ስለሆነ ሁሉም ሰው አንደርስታንድ ያደርገዋል እና የተመቻቸ ነው። ግን ትራቭል ከማድረጉ ቅዳሜና እሁድ ከመስራቱ ታይም ልዩነት በተለይ እንደኔ አይነት ሰራተኛ ኤዥያ ለሊት እዚህ ቀን ነው ስለዚህ አራት ሰዓት መስራቱ ምናምኑ ትልቅ ቻሌንጅ አለው። ባለቤቴ በጣም አንደርስታንድ ታደርገኛለች፣ ልጆቹም አንደርስታንድ ያደርጋሉ፣ እኔም ግን በተሻለ ባላንስ አደርጋለሁ።
የተከበራችሁ እና የተወደዳችሁ የአሜሪካ ድምፅ ተከታታዮች እንግዲህ ዘንግታችሁ ሬዲዮናችሁን የከፈታችሁ በፌስቡክ ገጻችንም ስትከታተሉን ዘግየት ብላችሁ የጀመራችሁ ፕሮግራማችንን ለማስተዋወቅ የምንገኘው በሲያትል ከተማ ነው። ትልቁ የቦይንግ ኩባንያ በኃላፊነት ቦታ ላይ የሚገኙ ሶስት ኢትዮጵያውያን ጋብዘን እያወያየን ነው። አቶ አንበሴ ይትባረክ የኤዥያ ፓስፊክ የደንበኞች አገልግሎት ምክትል ፕሬዚዳንት፣ ከጎኔ ደግሞ አቶ አጽባ ካሳይ በቦይንግ የግሎባል ሰርቪስ ከፍተኛ ማናጀር፣ ነቢሃ አብደላ ደግሞ በቦይንግ ውስጥ ፕሮጀክት ማናጀር ናቸው።
እስቲ ውይይቱን እዚህ ላይ ገታ እናድርገውና ከፌስቡክ ያገኘናቸውን አስተያየቶች እናስደምጣችሁ።
ለጋቢና ቪኦኤ አድማጮች ሁሌም ስለምታደምጡና አስተያየት ስለምትሰጡ እናመሰግናለን። ለዛሬም ጋቢና በመንገድ ላይ የተሰኘው የጋቢና ውይይት ፕሮግራማችን ወደ ተለያዩ የአሜሪካ ከተሞች ተጉዞ ላዘጋጀው ፕሮግራም ከተሰጡ አስተያየቶች ጥቂቶቹን እናካፍላችሁ። ሳዲቅ አግራነይ፣ ጤና ደስታ፣ ቴንመንቱ ዋብና ነጋሲ ጉተማ በጣም ጥሩና ደስ የሚል ፕሮግራም ነው፣ በርቱ፣ እንዲህ ያለ የቀጥታ ውይይት ከቪኦኤ መስማታችን ደስ ይላል ብለዋል። እኛም ለአስተያየቶቻችሁ እናመሰግናለን። መንቆረር ጎጃም በሚል ስም የሚጠቀም የፌስቡክ ተከታታያችን በበኩሉ ጥሩ ፕሮግራም ነው፣ ነገር ግን ድምፁና የማይክራፎን አጠቃቀም ብታሻሽሉ ጥሩ ነው ብሎናል። አስተያየቱን ተቀብለናል። ለሚቀጥለው በተሻለ ጥራት ይዘን እንደምንመለስ ቃል እንገባለን። ወንደሰን ወንድሙ ፈይሳ፣ እጅግ በጣም ጥሩ የሆነ ስራን የምትሰሩት ብሎናል። እናመሰግናለን። ሂሩት ኢብራሂም፣ ሴት ልጅ ልክ እንደ ነቢሃ ውጤታማ ሆና ማየት በጣም ያስደስታል ስትል አስተያየቷን አስፍራለች። እመቤት አምደ ጽዮን፣ ሁሉም ሰው እንዲህ ልምዱን ቢያካፍል ወጣቶች ውጤታማ ይሆናሉ። ጽዮን እባክሽ በዚሁ ቀጥይበት። ዳቆን ቤዛ ዋለልኝ ጽዮን ባክሽ በዚህ አጋጣሚ የኢትዮጵያ ኮሚኒቲ እንደሚያስፈልጋቸውና አስተዋጽኦ ያደረጉ ያሉትን እንዲቀጥሉበት ካልሆነ ደግሞ ኮሚኒቲውን ተቀላቅለው እንዲያገለግሉ ለሁሉም አሳስቢልን ብለዋል። ሁላችሁንም ላስተያየቶቻችሁን አመሰግናለን። ውይይቱ ይቀጥላል።
ውይይታችን ይቀጥላል። አቶ እንግዲህ ሰዎች መማርን ከተለያየ ነገር ጋር ከንግድ ጋር በተለይ ደግሞ እንደዚህ ባደጉ ሀገሮች ጋር ሲሆን የስራው አይነት ከባድ የሚሆን ቀላል፣ የኑሮ ደረጃው በጣም ተመሳሳይ ነው የሚሉ አስተያየት ይሰጣሉ። እና አንተ ተምረህ ሰርተህ እዚህ ደረጃ በመድረስህ አሁን ያለው ኑሮ ምን ይመስላል?
ኑሮ ከባድ እንደሆን ቀላል ነውም ለማለት በጣም ያስቸግራል። ለመሰለሽ ውጭ እየሰራሁ ያለው እኔ በጣም ጥር ነበረ። በጣም አንዳንዴ 10 ሰዓት 11 ሰዓት 12 ሰዓት 13 ሰዓት በቀን መሰራት ጊዜ ነበረ። እሱን የማረገው ለምንድን ነው? የፍርሃት ነገር አለ። ልክ እንደጀመርሽ ስራውን አካባቢ ላይ አለቃ ይሄ ፕሮጀክት ሳንጨርስ ግቢ ይሄዳለሁ። እሱን ስታዩ እና በወርክ ላይፍ ባላንስ በዛን ጊዜ ጥሩ አልነበረ። ልክ እንደጀመርኩ ብከዚ ራሴ ጥር እና አለቀ ይህንን ስራ እኔ ጎበዝ መሆኔ ማሳየት አለብኝ ማወቅ አለበት። አሁን ግን ትንሽ እንደቆየው አሁን ወይም እኔ 19 ዓመት ውስጥ ሆነኛል እና እየለመድኩት የተማርኩኝ በመጣው ቁጥር የስራዬና የቤት ኑሮዬን ባላንስ እያደረኩኝ መጣ ማለት ነው። እኩል እያደረኩኝ ያመዛዘንኩት ስራ በምሰራበት ጊዜ ስማርት ወርክ ይባል እና ሁሉ ነገር ዛሬ መጨረስ የለበትም። ዛሬ መጨረስ ያለበትን ስራ ብቻ ተጨርሶ ሌላው ነገር ደግሞ ነገ ይጠብቀዋል። ምንም ነገር አይፈጠርም። ይሄ ስራ ነገ ቢያደር ምንም አሁን ሌላው እሱ ጭንቅላቴ ውስጥ እንትን እያለ ነበረ እሱን እያሰብኩኝ እንደሰው እያሰብኩኝ። አሁን ኑሮዬ በጣም ቆንጆ ነው። እኔም በጣም ደስተኛ ነኝ። ባለቤቴና ልጆቼ እነሱ ትንሽ ተደስተዋል። አሁን ከእሱ ኑሮ ምንም የሚያስጨንቅ አይደለም።
ስለዚህ የልፋትህንና የድካምህን ውጤት አግኝተሃል ማለት ነው።
በጣም
ወደ ስራችሁ ልመልሳችሁ እና አቶ አመሲ እንደውም ቀጥታ አንተን ይመለከታል ይሄ ጥያቄ። ምክንያቱም የአንተ የጀርባ ታሪክ ኢትዮጵያ ውስጥ ሰርተህ ነው የመጣኸው። በተመሳሳይ ስራ ውስጥ በተቀራራቢ ኢትዮጵያ አየር መንገድ ትሰራ ነበር፣ አሁን እዚህ መጥተሃል። የስራ ነፃነቱ ምን ይመስላል? ለአንድ ሰው በግለሰብ ላይ የሚኖረው መተማመን በነፃነት በአካባቢው ላይ እንዲሰራ ምን ይመስላል? ቦይንግ ውስጥ ያለው ከስነ ምግባሩም ጋር ከስራ ስነ ምግባሩም ጋር አያይዘህ ልትመልስልኝ ትችላለህ?
በተለይ አሁን ቅድም በኋላ ያነሳሽ ስነምግባርን በተመለከተ ቦይንግ ካምፓኒ በጣም በጣም ትልቅ ስታንዳርድ ነው የሚፈልገው የሚጠብቀው ከሰራተኞች በጣም ከፍ ያለ ኤቲክስ ብቃት ይጠይቃል። ምክንያቱም የሀገሪቷ ሕግ አለ። ስነምግባር ገና የተገናኘ የራሱ የአሜሪካ ፌደራል ሕግ አለ። እሱን ማክበር አለብሽ። ከዛ ውጪ የድርጅቱ ራሱ ፖሊሲ አለ። እሱ ማክበር አለብሽ። ሁሉም የበለጠ ደግሞ የምንሰራባቸው ሀገሮች ኦልሞስት ሁሉም ዓለም ላይ ያሉ ሀገሮች ጋር እንሰራለን። የእነሱ ሁሉ ህግ ደግሞ ማክበር አለብሽ። ስለዚህ በዛ የተነሳ የሚጠበቀው ፖሊሲ የስታንዳርዱ ደረጃ ሃይስት ኦፍ ኤቭሪዋን የፌዴራል ህጉን የፖሊሲውና የውጭ የሁሉም ኮምቢኔሽን ሃይስት ምትዩን ደረጃ ይጠበቃል። መጠበቅ ብቻ ሳይሆን በተለያዩ ጊዜ ደግሞ ለሰራተኞች ትምህርት ይሰጣል። በየአመቱ ሪፍሬሸር ራሳቸውን እንትን እንዲያደርጉ ኮሚት እንዲያደርጉ ማስታወሻ ይልካል። ኢንፋክት በየአመቱ እንፈርማለን የስነ ምግባርን በተመለከተ እነዚህ ነገሮች ያ እንግዲህ ለማስታወሻም እንዲሆን ነው። የምንወስዳቸው ትሬኒንጎች ሁሉ አሉ ያንን በተመለከተ እና ብዙ ጊዜውን ያጠፋል ቦይንግ ካምፓኒ ያንን ለማስጠበቅ። ምክንያቱም በተለያየ ጊዜ የተለያየ ቦታ ላይ ሪፐርከሽን ወይም እሱን ካልጠበቅሽ የሚያመጣው ውጤት በጣም በጣም የከፋ ነው የሚሆን። በአንድ ሰው ላይ ብቻ ሳይሆን በድርጅቱ በሰራተኞቹ በአጠቃላይ ቅድም ያልኩሽ በመቶ ሺዎች የሚቆጠሩ ሰፕላየሮች ላይ ኢምፓክት አለ። ስለዚህ ኢምፓክቱ በጣም ሀይ ስለሆነ በጣም ስትሪክት ነው እና ያ ሁል ጊዜ ሰራተኛ ላይ አለ። ያንን ለማስፈጸም ብዙ ነገር አለ። ለምሳሌ ትራንስፓረንሲን በተመለከተ ሰራተኞች በተቻለ ሁልጊዜ ግልጽ እንዲሆኑ አመራር ላይ ያሉት ትላልቆችም ሁልጊዜ አእምሯቸውን ከፍቶ እንዲያዳምጡ እንዲጠብቁ ይጠበቅባቸዋል። በየጊዜው ሰራተኞች እንዲሁ ቃለመጠይቅ ይላክላቸዋል። እንዴት ነው ምን እያደረግን ነው የሚለው እሱ ሁሉ የአንዳንዱ አለቃ እያየ መሻሻል ያለበት በየጊዜው ያሻሻላልና ብዙ ፎከስ አለው ዛካ። ኢትዮጵያ ኤርላይንስ ማጠቃላይ አፍሪካ እንግዲህ እንደዛ አይነት ጠንካራ ያለ ህግ ባይኖርም ኢትዮጵያ ኤርላይንስ ያው በአለም አቀፍ ተወዳድሮ መስራት ስላለበት ያንን የማድረግ ኢንዳይሬክትሊ ተበቀበት አሰራለኝ ግዴታ ነው። ክሪያቲቭ ኢትዮጵያ ኤርላይንስ እንግዲህ ባውሉ ጊዜ እንደውም ለምሳሌ ሀገር በአፍሪካ ኦልሞስት ኤቨሪዌር አምስቱ ማህበሮች ውስጥ ይበራሉ፣ ብዙ ከተሞች ይሄዳሉ፣ ብዙ ሀገሮች ይሄዳሉ፣ ብዙ ሪፕሬዘንታቲቭ አለ። እንግዲህ ያ ሁሉ ግዴታ ያስገድድሻል። እርግጥ በሀገሪቱ ደረጃም ህግ አለ ያንን በተመለከተ የማስፈጸም አቅም ግን ልክ እዚህ እንዳለው አይሆንም። ይሄ እንግዲህ ከአቅም ጋር የተገናኘ ነው። ሰራተኞችን በየጊዜው በዛ ፍጥነት አይነት ትሬኒንግ መስጠት፣ ስፔሲፊክ ህጎችን በተመለከተ ባለሙያ ቀጥሮ ማኔጅመንትንም ሰራተኛም እንዲያማክር ስታያት እንዲሰጥ ማገዝ ማቻል፣ ያ ጥረት ይኖራል። ያቀም ጥረት በየሀገሩ እኛ አንድ ቦታ ቦይንግ ካምፓኒ አንድ ቦታ ቅርንጫፍ ስንከፍት እዛ ሀገር ስለዛ ጉዳይ የሚያውቅ ሰው የህግም የኮመርሻል በሌላም ባለሙያ ቀጥረን ያንን እናገኛለን። ካውንስል አድቫይስ ያንን ተግባር ላይ ለማድረግ የሚያስችል ሪሶርስ አለው ቦይንግ። ኢትዮጵያና ኢትዮጵያ መንገድ የሪሶርስ እጥረት አንዳንድ ጊዜ የማስፈጸም አቅሙን ይቆጥበዋል ብዬ ገምታለሁ። ከዛ በተረፈ ግን በዓለም አቀፍ ደረጃ ስትሰሪ፣ በተለይ እንደ ኤርላይን ቢዝነስ ውስጥ ስትሰሪ ሴፍቲን በተመለከተ ስታንዳርድ አለ። ዓለም አቀፍ ሀገር የሀገር ስታንዳርድ አለ። እሱም በተመለከተ ያንን ግዴታ ብዙ ሀገሮች ያንን ስታንድ አየር መንገዶች ከአፍሪካ ውስጥ ያንን ባለማድረጋቸው ለምሳሌ አሜሪካ ውስጥ አውሮፓ ውስጥ እንዳይበሩ የተከለከሉ ነበሩ፣ ያንን ባለማድረግ ማለት ነው። እና ኢትዮጵያን ኤርላይንስ ግን ያንን ስትሪክት የጊዜ ሲያደርግ ስለነበር እስከዛሬ ድረስ ይሰራል። እና ሁለቱ ጋር ያለው ልዩነት በአንድ የሪሶርስ የአቅም ጉዳይ ይታየኛል። ሁለተኛ ካልቸር ባህሉ፣ የስራ ባህል ለየት ያለ ነው። እዚህ ያሉት ያደጉበት ሁኔታ የህግ ጉዳይ በጣም በሁሉ ነገራችን ውስጥ አለ። ኤቭሪቲንግ የምናደርገው ዴይ ቱ ዴይ ነው። በስራ ብቻ ሳይሆን ህግን የመከተል ነገር ግዴታ ነው። ኮንስኩዌንሱም ህግ የማስፈጸም አቅም ስላላቸው እዚህ ማለት ነው። ህጉ ሁሉም ሀገር አለ። የማስፈጸም አቅም ስላላቸው ኮንስኩዌንሱን ኢሚዲየትሊ ስለምናየው ሁልጊዜ በምናደርገው ነገር ሁሉ ህግን መከተል የተሻለ እንደሆነ ያውቃል። አብዛኛው ሰውም ይከተላል። እዛ የማስፈጸም አቅም እንደዚሁ ይጎላል። ይህ እንግዲህ ከአቅም ጋር የተነሳ የተገናኘ ችግር አለ።
የስራ ነፃነት ውስጥ ምን ይመስላል? እዚህ ያለው የስራ ነፃነት ምን ያህል ነፃ ነው?
ወል እንግዲህ ስራ ነፃነት እንግዲህ ስትይው በብዙ መንገድ ነው። ስራ ነፃነት አንደኛ የምትፈልጊውን አይነት ስራ የምትፈልጊው ቦታ የመግባት ስራ የማግኘት ጉዳይ ነው። ሁለተኛ ደግሞ እዛ በምትሰሪበት ቦታ ላይ ያሉሽ አዝ ኢንዲቪጁዋል የሚኖሩሽ መብቶች ነገር ነው። ከዛው ጋር እኔ መጀመሪያ የማኔጅመንት የሊደርሽፕ የአመራር ቦታ መጀመሪያውን ቦታ ሲይዝ እንግዲህ እነሱም ደስ አግኝተውት ይሆናል። ለሁለት ቀን ትሬኒንግ ተሰጠኝ፣ ኢንቴንሲቭ የሆነ ትሬኒንግ። ያ ትሬኒንግ በአጠቃላይ የሚነግረኝ ምንድን ነበር? ሰራተኛን ምን ማድረግ እና ምን ማድረግ እንደሌለብኝ ነው። ሰራተኛ ጋር በሚኖርብኝ ኢንተራክሽን ማለት ነው፣ ግንኙነት ላይ ምን ምን አይነቶች ላይ መብታቸውን ተሳስቼ ቢሆን እንዳልጋፋ እና ከሁለት ቀን ትሬኒንግ በኋላ ስመጣ መጀመሪያ እንዴት አድርጌ ነው ማስተር ይሄን ሁሉ ማድረግ ካልቻልኩኝ ምን አድርጌ እንዴት አስተዳደር፣ እንዴት ነው ውጤት ከነ ሰዎች የማገኘው? ኮምፕሊትሊ ዲፍረንት ሜንታሊቲ፣ በጣም የተለያየ ነው። ኦፕን በመሆን ሰዎችን እንዲናገሩ ሰዎችን ሀሳባቸውን በራሳቸው መንገድ ሁሉም የተለያየ ሰው ስለሆነ መንገድ እንዲሄዱ ትንሽ ነፃነት በመስጠት የበለጠ ውጤት ይመጣል የሚል አመለካከት አለ። እንግዲህ ይሄ ደግሞ የሊደርሽፕም ስታይል አንዳንድ ሊደርስ ይሄ መንገድ ይሄ ነው ስትራቴጂያችን፣ ሁሉም ሰው በዚህ በኩል መሄድ አለበት ብሎ የሚመሩ አሉ። አንዳንዶቹ ደግሞ ኦኬ አድራሽ መድረሻችን እዚህ ነው፣ ግን እዛ ለመድረስ እስቲ ሁላችሁም የተለያየ መንገድ ሊኖራችኋል፣ ኮምፕሮማይዝ እያደረግን አብረን እንሂድ የሚሉ አሉ። እና እዚህ አብዛኛው ከህግ ጋር በተገናኝ ምሳሌ ኢንተርቪው ሲደረግ እድሜ አጠይቅም እዚህ ሀገር፣ ምክንያቱም የእድሜ በእድሜ
ዲስክሪሚኔት ማድረግ ስለማልችል
እኔ ግን ጠይቃችሁ ነበረ በቃ ስለማል
እሺ ስራ ስትቀጠሪ ማለት ነው እኛ ለጠይቅ ይችላል ስራ ግን ጾታ መጠየቅ አይቻልም እድሜ መጠየቅ አይቻልም ሃይማኖት መጠየቅ አትችልም ምክንያቱም በሱ ምንም አይመለከተውም ከስራው ጋር ኢንፋክት አሁን ባሁን ጊዜ አብዛኛውን ኢንተርቪው የምናደርገው በስልክ ነው ሰውየው ማየት አያስፈልግም ሰውየው ሴትዮዋን ማየት አያስፈልግም ምክንያቱም እነዛ ነገሮች ከስራው ጋር ከብቃት ጋር የሚገናኙ አይደሉም ያ እንግዲህ ለየት ይላል ሪመምበር ኢትዮጵያን ኤርላይንስ እንግዲህ ያ ሁሉ ካቢን ክሩ ለመጠር አሰልፈን አለባበሳቸውን ቁመናቸውን ስናይ ነበርውን ስናይ እዚህ ወጾ ማጣብቂው የሌለ ነገር you can't do that here እንግዲህ እዚህም ድሮ አደረጉ ነበር ለነገሩ እዛ የተለየ ነው ማለት አይደለም ድሮ አደረጉ ነበር የድሮ ፓናም ምናምን ፒክቸር ስናይ እንደዛ ነበር አሁን ግን ፈጽሞ የለም
ህጉ እየተቀየረ
ነው ተቀይሯል በየጊዜው ህግ ደግሞ መቀየር አለ ማለት ትልቁ የማየው ነገር ህግ የማስፈጸም ብቃት አለ ህግዛም ይወጣል በየጊዜው ግን ማስፈጸም ሀቅም ከባድ ነው የጀስቲስ ሲስተሙ ከባድ ነው የተሟላ ባለመሆኑ ማስፈጸም ስለማይቻል ሰው ቀስ በቀስ ያንን ህግ ይረሳዋል ካልተፈጸመ ደግሞ መኖሩን ትረሻዋለሽ እኛንም የሚያስታውሰን እዚህ ጓደኛዬ ጎረቤቴ ወይ ምናንደው ያን ነገር አጥፍቶ እንደዚህ ሆነ ስል ስለምሰማ ነው ኤቭሪዴ ስለዚህ ጠጥቶ መንዳት አይቻልም ምክንያቱም I've seen a lot of people ያስፈጽሙታል እዛም አይቻልም ይመስለኛል ግን የማስፈጸም አቅም ስለሌለ ብዙ ሰዎች ሊያከተሉት ይችላሉ የዛ ነው እንግዲህ በአብዛኛው ልዩነቱ የማይሆነው
የዚህ ውይይት የመጨረሻው ክፍል በነገው ምሽት ይቀርባል የጋቢና በመንገድ ላይ ጉዞ አዘጋጅ ጽዮን ግርማ ነኝ ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ
ጊዜው ካፍታ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ እያለ ሲመክረኝ እየተማረረ አይ ልጅነት እኔ ግን ውሻዬን አቅፌ እጫወት ነበረ ቢመክረኝ አልሰማው ብስጭቱ ባሰ ስቶኝ ገባ ከቤት እያለቃቀ እንዲህ ሲል መከረኝ ግን ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማይ ልጄ
ጋቢና በጉዞ ውይይት በነገው ዕለት ይቀጥላል። ለዛሬ ያለን ጊዜ በዚሁ ተጠናቋል። ሄኖክ
በፌስቡክ አዎ አትቪዮ ያማሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሐሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ወገን ዘመድ የለኝ ሀብት የለኝም እኮ